ወገኖቼ፣ ሳምንቱ እንዴት አለፈ? ጌታ ይመስገን። እንግዲህ እግዚአብሔር ረድቶን በእርሱ ጥበቃ ለዛሬ ደግሞ ደርሰናል። ይህንን ጊዜ ጌታ እንዲባርክልን ራሳችንን ዝቅ አድርገን በጌታ ፊት እግዚአብሔርን ለማለን ጸልያለን። በሰማይና በምድር ከፍ ብለህ ያለ ሁሉን የምትችል በማንነትህ አቻና ወደር የማይገኝልህ እንዴት አደረግከው? ለምን አደረግከው ተብለህ የማትጠየቅ ሁሉን የፈጠርህ የፍጥረታት ገዢ እግዚአብሔር እናመሰግንሃለን። እኛ ደግሞ እግዚአብሔር ሆይ እንዲሁ ታይተን እንዳናልፍ በልጅ በኢየሱስ ክርስቶስ በኩል በተደረገልን ምሕረት የአንተ ልጆች እንድንሆን እንዲህ አይነቱን ትልቅ እድል ስለተሰጠን እግዚአብሔር ሆይ እናመሰግንሃለን። ስለ አንተ ማንነት፣ ስለ ማዳንህም ስራ የሚመሰክረውን የሚናገረውን እውነተኛ ቃልህን ደግሞ እንድንማር እግዚአብሔር ሆይ እንዲህ አይነቱን መልካም እድል ልብን የሚያሳርፍ አእምሮን ሁሉ የሚገዛ እንዲህ አይነት መልካም ቃል ለእኛ ሰጥተህናልና እናመሰግንሃለን። ባት ወይ ዛሬ ደግሞ እንድታስተምረን እኔና ወገኖችን በእጆች ላይ አደራ ሰጠው። ሁሉን ተረከብ በክርስቶስ ኢየሱስ ነው። አሜን። ባለፈው ሳምንት የነበራችሁ ወገኖቼ ብዙ እንዳላስተማርኩ፣ ነገር ግን የዕብራውያን ምዕራፍ 10 ክፍል እንድናነብ ተነጋግረን እንደተለያየን ታስታውሳላችሁ። ከዛ ሳምንት ቀደም ብሎ ግን እየተከታተል ነው የነበረ አንድ ትምህርት ነበረ። ይህም በአንደኛ ጴጥሮስ ምዕራፍ 2 በቁጥር 9-10 ላይ ያለውን ሀሳብ በመመርኮዝ እኔና እናንተ እግዚአብሔር ረድቶን ከጨለማ ወደ ብርሃን የመጣን እንደገና ለዓላማ የተጠራን ሰዎች ነን። እግዚአብሔር በእኔና በእናንተ ሕይወት ዓላማ አለው እና ይህንኝ ነገሮች ናቸው የእግዚአብሔር ዓላማዎች በሚል ዘርዘር አድርገን ለመመልከት ሞክረናል። እያንዳንዱን ለማየት ስንሞክር አንደኛው የእርሱን በጎነት እንድንነግር ነው አለን። ሁለተኛው ደግሞ የእርሱ ካህናት እንድንሆን ነው አለን። ሶስተኛው ቅዱስ ሕዝብ ሆነን ማለት ሆሊ ኔሽን ሆነን እንድንኖር ይህም የእግዚአብሔር ሀሳብና ፕላን በእና በእናንተ ውስጥ ሊያደርግ ያለው ነው አለን። ዛሬ የምናየው የመጨረሻው የዚህ ክፍል ለእርሱ የተለየ ወገን ናችሁ የሚለውን ነው እና ይህንን ሀሳብ ጠለቅ ብለን ለመረዳት እንድንችል ነው ያንን የዕብራውያን ክፍል የሰጠኋቸው እንድናነበው ማለት ነው። ዕብራውያን ምዕራፍ 10 ወደ መጽሐፍ ወደ ተመረኮዝንበት መጽሐፍ ስንመለከት አንደኛ ጴጥሮስ ምዕራፍ 2 ተከፍሎ ማየት ይቻላል፣ በተለየ መልክ ለማጥናት ማለት ነው። እንግዲህ እግዚአብሔር ሀሳቡን ሲገልጥ በእኛ የምንረዳው በመንፈሱ በተለያየ መልኩ ነው። እናም እንደዚህ ብለን መጣፋፈን እንችላለን፣ በእርግጥ ከፈለገን እና ስናጠናው ከምናገኘው ክፍል ማለት ነው። ሰው ምዕራፍ ለቁጥር 4-8 ለይተን የእግዚአብሔር መንፈስ ማደሪያ እንደሆነን የሚያስረዳውን ክፍል ላይ ጠንከር አድርገን መማር እንችላለን ወይም ማጥናት። እንደገና ምዕራፍ 2:9-10 ደግሞ ያለችዋን ለየት አድርገን የተመረጠ ትውልድ በሚለው ብቻ ማየት ይቻላል። እንደገና ምዕራፍ 2:11-12 ደግሞ ለየት አድርገናት የተለየ ለዚህ ደግሞ ዓለም ያልሆነ እንግዳና መጻተኛ የሆነ ሕዝብ ነን ሆነ እንድንኖር ነው ብለን ማለት ይቻላል። እኛ ግን ጠቅለል አድርገንና ከምዕራፍ 2:9-10 ያለውን ጠቅለል አድርገን ነው ያየ ነው። ቢሆንም እያንዳንዷን እችን እንግዲህ ለእርሱ በጎነት እንድነግር ምን ማለት ነው እና ካህናት መሆን ምን ማለት ነው፣ ቅዱስ ሕዝብ መሆን ማለት ምን ማለት ነው፣ ለእርሱ የተለየ ወገን መሆን ምን ማለት ምን ማለት ነው ከሚለው ሀሳብ እኔ እንደው ለራሴም ከተረዳሁት በውስጤ ደስ ካሰኘኝ እግዚአብሔር መንፈስ ከመሰከረልኝ ነገር አኳያ ነው ላካፍላችሁ የወደድኩት። ታዲያ ለርስቱ የተለዩ ወገን ናቸው የሚለው ምን ማለት ነው ወደሚለው ወደ ዛሬ ሀሳብ ስንመጣ፣ እስኪ ስለ ርስት መጀመሪያ እንነጋገር። ርስት የሚባለው ቃል የሚገባችሁ እንዴት ነው? ርስት በኢትዮጵያ በበፊቱ የስርዓት ጊዜ ባለ ርስቶች ነበሩ። ብዙ ባለ ርስቶች፣ ከሌ ባለ ርስት ነበር፣ ከሌ ባለ ርስት ነበር ሲባል የሚገባን እንድ ንግግር አለ አይደለም? ምንድን ነው ርስት ማለት? ብዙ መሬት ንብረት ያለው ሰው ነው አደለ? የኔ የሚለው ነገር ያለው ማለታችን ነው አደል? በዛ አባባል ማለት ነው። የዕብራውያን ጸሐፊ ለርስት የተለዩ ወገን ናቸው ሲል ታዲያ ምን ማለት ነው? ምንድን ነው የሚገባቸው? ለእርሱ የተለየ ወገን አትችል። ባለ ርስት አለ ማለት ነው አይደለም? እና ለዛ የተለየ ወገን አትችል። ርስት የሚለውን ከንብረት ከሀብት ጋር ታያያዝ ነው። የእግዚአብሔር ርስት ምንድን ነው? የእግዚአብሔር ርስት ምንድን ነው? ወይ ምንድን ናቸው? የእግዚአብሔር የኔ ነው የሚላቸው ነገር ወይም ንብረቱ እያደረጋቸው ነገር ምንድን ነው? ምንድን ነው ብላችሁ ታስባላችሁ? እንደዚህ አስባችሁ ታውቃላችሁ? እግዚአብሔር የኔ ነው የሚለው ርስት በገንዘብ ይገዛል አይደል? በጥንት ጊዜ ርስት ጥሪት ለልጅ ልጅ እንዲተላለፍ አንዳንድ ሰዎች በቃ እንደምንም ብለው ሰርተው ትልቅ መሬት ይገዙና እርሻ ምናምን ያደርጉና ለልጆቻቸው ሲሞቱ ያወርሱ ነበር። አሁን እንደዛ ማድረግ ምናልባት አይቻልም ይሆናል። ነገር ግን ርስት ማለት ለትውልድ እንዲቀመጥ የሚሆን ሰውየው በህይወት እያለ ደግሞ ሰርቶበት የሚበላበት የሚያተርፍበት የሚኖርበት የሆነ ንብረት አይደለም? እንደዛ ብለን አይደለም የምንተረጉመው? እንግዲህ እኔ እንደሚገባኝ እንደዚህ ብየዋለሁ። ርስት ማለት ንብረቴ የሚባል ነገር ማለት ነው። እና እግዚአብሔር ንብረቴ የሚለው ምን ይመስላችኋል? ንብረቱ ያደረገው እነማንን ነው? በጥንት ጊዜ እስራኤልን የኔ ወገን ህዝቤ ትሆንላቸው ብሎ ለያቸው አይደለም? እና እግዚአብሔር ወገን ያለውን ህዝብ የራስ ያለውን ህዝብ ደግሞ ከሌሎቹ በሙሉ በአካባቢያቸው ካሉት በሙሉ ለይቶ አይኖቹ በእነሱ ላይ ሆኖ በቃ አስማተኛውን ሲነሳ ተጠንቀቅ እያለ መልእክተኛ እየላከ መልአክ እየላከ ያስጠነቅቅ ይተባከብ። ልክ ገንዘባቸውን ጥንቅቅ አድርጋችሁ እንደምትይዙ እግዚአብሔርም እንደዚህ አድርጎ ጥንቅቅ አድርጎ ሲጠብቃቸው እንመለከታል አይደለም? በመጽሐፍ ቅዱስ እንደምናነበ በለዓም ተነስቶ እስራኤልን ሊረግም ሲሄድ ባላቅር ዘምልኝ ብሎት ማለት ነው። ምንድን ነው ያደረገው እግዚአብሔር ብላችሁ ስታስቡ በጣም ይደንቃል አይደል? እግዚአብሔር አህያን አናግሮ በለዓምን የበለዓምን እብድነት አስተዋል። እንዲያውም በለዓም በተረዳ ጊዜ የኔ ሞት እንደርሱ ይህ ሞት እንደርሱ ሞት ትሆናለህ። በጣም ሲገርመው ማለት እስራኤል አርፎ ተኝቷል እንደ እንስት አንበሳ ቢነሳ ያደነውን እስኪበላ ድረስ አያርፍም እስከሚል ድረስ ኃይለኛ ህዝብ ነው የተቀመጠው። እግዚአብሔር የራራለት ነው። እንዴት ታድሏል እያለ የተገረመ አንዴ አይደለም ምሳሌውን ሲመስል፣ ሁለቴ አይደለም ሲመስል፣ ሶስት ጊዜ እስከሚመስል ድረስ እግዚአብሔር በህይወት ሊያደርግ በእስራኤል ህዝብ ሊያደርግ ያለውን ሳይቀር ለባላቅ ሲነግረው አትርገማቸውም አትመርቃቸውም በቃ አለ። ገርሞት እኮ አይደል? እንደዚህ ነው የሚያደርገው እግዚአብሔር የራሱ የሆነው ይጠነቀቃል። ወገን ያለውን ማለት ነው። በዋጋ የገዛውን የራሱ ንብረት ያደረገው ህዝብ አይመስላችሁ? እኔና ለእናንተ ርስታችን ማለት ምንድን ነው? ርስታችን እግዚአብሔር ህዝቡ ነው። ርስቱ ህዝቡ ነው፣ ንብረቱ በዋጋ የተገዛ ነው ንብረቱ ካለን፣ ለእኔና ለእናንተስ ርስቱ ማን ነው? ምንድን ነው? ይህንን ስለ ርስት ነገር ስንመለከት የዕብራውያን ጸሐፊ ያንን የጻፈውን ነገር እንመልከት ብያቸዋለሁ። የዕብራውያን ጸሐፊ ለዕብራውያን ሰዎች ሲጽፍ እንዴት አድርጎ እግዚአብሔር ልጆቹ እንዳደረገን ፎከሱ ክርስቶስ ኢየሱስን መስለን ተለይተን እንድንኖር አድርጎ በደንብ ዘርዝሮ አስተምሮ ነው። ያነበባችሁትን ታውቃላችሁና በዋኖስ ወይም በበግ ደም አይደለም፣ እንደዚህ አይደለም፣ በማይረባው አይደለም፣ ወይም ደግሞ ጥንት በብሉይ ኪዳን ዘመን እንዳደረገው ሙሴ እንዳደረገው በሚፈስና በሚረጭ ደም አይደለም ወደ ቅድስት መግባት ያለ ነው። በክርስቶስ ኢየሱስ በኩል በመጋረጃ በስጋው መጋረጃ ማለትም በግብ ያለን እያለ እንመለከታለን። ይህንን እናየዋለን። በማንኛውም መሆን በምዕራፍ 10 ከቁጥር 19-5 እንደዚህ ይላል፣ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለ። የዕብራውያን ጸሐፊ ሲናገር በጥንት ጊዜ ሊቀ ካህኑ ወደ እግዚአብሔር መገኛ ወደ ቅድስተ ቅዱሳን ከመጋረጃው በስተኋላ በውስጠኛው በኩል መሆን እንደነበረበት ያም የእንስሳት ደም ፈሶ በድንኳንና በመገልገያው እጣ በመታፍና በዙሪያ በመርጨት የኃጢአታቸውን ፍሬት ማየት እንደሚችሉ ሊችሉ እንደነበረ ይነግረል። ከዛ ያልፍና እኔና እናንተ ግን በምን አይነት ደም ነጻ ወጣን ይላል። በንጹህ የክርስቶስ ደም ነጻ ወጥተናል። ማለትም በዕብራውያን ሰው ሲጽፍ በንጹህ የክርስቶስ ደም ነጻ ወጥታችኋል። በዚህ ንጽህና እጅግ ውድ በሆነ ደም ይሄ ዋጋ ተከፍሎላችሁ ወደ ቅድስት መግባት እድል አግኝታችኋል ይላቸዋል። በንጹህ የክርስቶስ ኢየሱስ ደም ወዴት መግባት ሆኖላችኋል? ወደ ቅድስት መግባት ሆኖላችኋል። በጣም ደስ ይላል አይደል? ንጹህ በሆነ ደም በና አዳግም ደም በግና እንስሳ ቅድስተ ቅዱሳን የሚገባው ሊቀ ካህኑ በዓመት አንድ ጊዜ በገባ ቁጥር መስጠት ነበረበት። ያውም ከዚህ በፊት እንደተናገርኩት ያውም ሊቀ ካህኑ ስለ ራሱም እና ስለ ሕዝቡም ጌታ ኢየሱስ ግን ስለ ራሱ የሚለው በኃጢአት የሚወቅስበት የሚነቅፍበት ነገር አልነበረውም። ስለዚህ የፈሰሰው ምን አይነት ደም ነው? ንጹህ ደም ነው። ደግሞ አንዴ እና ለመጨረሻ ጥንት ጌታ ኢየሱስ ክርስቶስ ራሱን አሳልፎ ከሰጠበት ጊዜ ጀምሮ ለዓለም ሁለተኛ ደም መስጠት እንዳያስፈልግ አድርጎ ጌታ ኢየሱስ ክርስቶስ በምን ዋጋ ገዛ? በልጁ ደም ዋጋ ገዛ። ስለዚህ የማን ርስት ሆነ? የማን ሆነ ማለት ትችላላችሁ እናንተ? እኔ የማን ነኝ ትላላችሁ? ክርስቶስን የተቀበላችሁ እናንተ ወገኖቼ በክርስቶስ ኢየሱስ ሞትና ትንሣኤ አምናለሁ። እኔ የክርስቶስ ሆኛለሁ፣ ዓለምን ትጃለሁ፣ ሰይጣንን ትጃለሁ፣ የራሴን ለእግዚአብሔር አድርጌያለሁ የምንል ሰዎች እኛ የማን ነን? የእግዚአብሔር ነኝ በሉ። እኔ የእግዚአብሔር ነኝ። ሃሌሉያ! ኢየሱስ ጌታ ነው። በእውነት ትኩር ብላችሁ ተመልከቱ። አይናችሁን አንስታችሁ ተመልከቱ። ሰማይና ምድርን የፈጠረ የጠቢባን ሁሉ ጠቢብ፣ የጥበብ ሁሉ መጀመሪያ ይሄ ቅዱስ የሆነው ኃያል የሆነው እግዚአብሔር፣ ሁሉን ማየት የሚችለው እግዚአብሔር የኔና የእናንተ አባት ሊሆን ራሱን ሲገልጥ በክርስቶስ ኢየሱስ በኩል ከዚህ የበለጠ መልካም ነገር ምን አለ? የዚህ ወገን መሆን አያስፈልገንም? ምን በጌታ ልናፈር ፈጽሞ አንችልም፣ አይገባም። ምክንያቱም ሌላው ሁሉ እኩል ዛሬ ታይቶ ነገ ይቀር። ስለዚህ በዋጋ ምን ሆነናል? ተገዝተን በከበረ ዋጋ ተገዝተን የማን ንብረት ሆነናል? የእግዚአብሔር ንብረት ሆነናል። ርስት የሚለውን ነገር ለርስቱ የተለየ ወገን ናቸው የሚለውን ከዚህ በዚህ መልክ ማየት ይቻላል ለማለት ፈልጌ ነው። እግዚአብሔር ወገኔ የሚላቸው ገንዘቤ የሚላቸው ሰዎች እነማን ናቸው? በልጁ በክርስቶስ ኢየሱስ ደም ነጻ ወጥተው የእግዚአብሔርን ፈቃድ ሊያገለግሉ ለእግዚአብሔር ሊኖሩ ራሳቸውን የለዩት ናቸው። የተለዩ የሆኑት ናቸው። ለእግዚአብሔር የተለየ ወገን የሆኑት አብ አባት ብለው የሚኖሩት አባት አለን ብለው የሚናገሩት የሚኖሩለት ደግሞ ለፈቃዱ የሚገዙለት እንዲህ አይነቱ የእግዚአብሔር ወገኖች የእግዚአብሔር ንብረቶች ናቸው። የራሳቸው አይደሉም። ራሳችንን ከሆነን እጅግ ተሳስተን፣ ምክንያቱም በሰሰትን ቁጥል ራሳችንን ከእግዚአብሔር እያራቅን ነው የምንገኝ። የዕብራዊ ጸሐፊ ወደ እግዚአብሔር ቅረቡ የሚል ሀሳብ ነው ያለው። በምዕራፍ 10:19 ጀምሮ ብናየው እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም ከስጋው በኩል እንድንገባ ምን አለን ይላል? እፍረት አለን። ይመረቃለን ማለት እሱ ሞትን ሁሉ ሽሮ ድል ነስቶ ያንን በፊት በእስራኤል ደንብ መሰረት በቅድስተ ቅዱሳን ውስጥ ለመግባት በካህኑና በእግዚአብሔር መገኛ መካከል መጋረጃ የነበረው ያንን መጋረጃ ምን አደረገው? በህዝቡና በሊቀ ካህኑ መካከል ያለው መጋረጃ ተቀደደ። ምን ሆነ? በክርስቶስ በኩል እሱ በቀደደልን በመረቀልን በኩል እኛን ይዞን እንዳለን አብረን ምን ሆነ? ገባ ወደ ተገኘን ማለት ነው። ይታያችኋል እንዴት እንደገባችሁ። በቀበሩ ያ መጋረጃ በእኔና በእግዚአብሔር መካከል በእናንተና በእግዚአብሔር መካከል ያለው መጋረጃ የኃጢአት መጋረጃ ሲከፈት ሲቀደድ ክርስቶስ ሲገባ በደሙ ይዞን አብሮ ገባ። ይህ ተገኘን አብረን ከገባ እግዚአብሔር መገኛ ጋር ተገኘ ማለት ሊቀ ካህኑ እኮ ቅድስተ ቅዱሳን ውስጥ ሲገባ መጋረጃው በስተኋላ ማንን ነው የሚጠብቀው? እግዚአብሔርን እኮ ነው። ከእግዚአብሔር ጋር ለመነጋገር እኮ ነው። ያ ሁሉ የደም ስርየት ያስፈለገው ወደ እግዚአብሔር ለመግባት አይደል? ኃጢአት እያለበት ሰው እግዚአብሔር ማየት ስለማይችል፣ መጋረጃ ስላለ እግዚአብሔር ማየት ስለማይችል፣ በእግዚአብሔርና በሰው መካከል ኃጢአት ዘይታ ስለነበረ ያንን የኃጢአት መጋረጃ ቀደደ። ስለዚህ ከማን ጋር መገኘት ተቻለ? ከእግዚአብሔር ጋር መሆን ተቻለ። በእኛና በእግዚአብሔር መካከል ያለው መጋረጃ በክርስቶስ ኢየሱስ ምክንያት፣ በደሙ ስርየት ምክንያት ስንታጠብና ነጻ ስንወጣ እግዚአብሔርና እኛ ያለምንም መጋረጃ ያለምንም ድንበር ወይም ደግሞ ገደብ በቀጥታ መነጋገር ተቻለ። ጌታ ምን አደረገልን? ወደ ቅድስት መግባት ሰጠን ማለት እሱ በከፈተው በር እኔና እናንተን ይዘው ምን አደረገ? ገባ። ደስ በጣም ደስ ይላል አይደል? በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅንነት በቅንነት እንቅረብ። እንግዲህ ወደ እግዚአብሔር ስንቀርብ ምን ሆን አለብን? ፍጹማንና ንጹሐን ሆነን ወደ እግዚአብሔር ልንቀርብ ይገባል። ወደ ቅድስት የመግባቱ እድል ይሄ ፍሪደም ይሄ የመግባት ድፍረት በማን ተሰጥቶናል? በክርስቶስ ተሰጥቶናል። እኔና እናንተ ድፍረት አልነበረንም። በእግዚአብሔር ፊት ለመቆም ወይም ለመገኘት እድል ፈንታም አልነበረንም። በማን በኩል ተደረገልን? በክርስቶስ ኢየሱስ በኩል ተደረገልን። ስለዚህ የማን ሆነን ከእግዚአብሔር ጋር የመነጋገር እድል ተሰጠን። የእግዚአብሔር ልጆች የመሆን እድል ተሰጠን። በእግዚአብሔር ቤት የመኖር እድል ተሰጠን። ደግሞም ምን አለን ይላል? እሱ ምን አድርጎልን? አስቀድሞ በአባቱ ቀኝ በሰማያት ተቀመጠ። እኛም ደግሞ ከእሱ ጋር እንድንሆን እንዲህ አይነቱን ተስፋ ሰጠን። የሰጠን ተስፋ አመነ ያደረገ አይደለም ይላል? የሰጠን ተስፋ ያልታመነ አይደለም የታመነ ነው ይላል። ስለዚህ ይህንን ተስፋችሁን ምን እንዳታረጉ እንዳይነቃነቅ አርጋችሁ ይህንን የሰጠውን ተስፋ ጠብቁ። በምዕራፍ 10 ቁጥር 19 እስከ 20 ድረስ ወደ ተስፋይቱ ስፍራ እንገባለን። ተስፋን የሰጠን ጌታ ምንድን ነው? ታማኝ ነው። የተስፋይቱ ስፍራ አለ። አባት ለልጁ ያወረሰው በልጁ በኩል ደግሞ እኛም ልጆች ሆነን የምንወርሰው ምን አለ? ተስፋ አለ። ስፍራ ባዘጋጅላችሁ እኔ በዛ ይሄዳለሁ አለ። ልባችሁ አይታወቅ አትጨነቁ አለ ጌታ ኢየሱስ ክርስቶስ አይደለ? አዎ። እኛ ግን በእምነት ሳንሆን ማወቅ እንድንጠብቀው ያስፈልጋል። ይህንን የሚላቸው ለዕብራውያን ሰዎች ተስፋችሁ ሳይናወጥ ምን ሆናችሁ ጠብቁ፣ እንዳይነቃነቅ አድርጋችሁ ጠብቁ። እንኳን እናንተ እና አብርሃም እንኳን ምን አረጉ? የተሰጣቸውን የተስፋ ቃል ምን አድርገው ሞቱ? ጠብቀው ነው የሞቱ። እግዚአብሔር የተናገራቸውን ተስፋ ጠብቀው በሩቁ እየተፋለሙት ያውና ተስፋ እያሉት ኖረው ምን ሆኑ ይላል? ሞቱ። ግን በምድር ላይ ሲኖሩ ምን አይነት ሰዎች ሆነው ሞቱ ይላል? መጻተኞች እንግዲህ ሆነ። እስከ መጨረሻ ግን ታምነው ይላል። ይህንን በምዕራፍ 11 ቁጥር 16 ላይ ማየት ይቻላል። እና አብርሃም እንኳን መጻተኛ ተለይተው እንግዶች ሆነ። ለምን እንግዶች ሆነ? የተለየ ወገን ናቸው። ይህ ምን ማለት ነው? እነዚህ ሁሉ አምነው ሞቱ ይልና በምድሪቱ እንግዶችና መጻተኞች እንደሆኑ ግን እንደታመኑ። ለምንድን ነው የዕብራውያን ጸሐፊ እንግዶችና መጻተኞች የሚላችሁ? እንዴ እግዚአብሔር አብርሃምን ሲጠራው እኔ ወደማሳየ ተስፋ ምድር ና አይደል እንዴ ያለ እና አልሰጠውም ምድር ወጥቶታል አይደል? ግን የዕብራውያን ጸሐፊ ከዚህ ያለፈ ነገር እያየ እንደሚናገር አስብ። እሱ ይሄ ምድራዊ የሆነውን ነገር እንዳይመስላችሁ እናንተ ነው። ይህን እኛ ተስፋ ቢደረግበትም ተስፋ አይደለም። ስለዚህ ለማንኛውም ሰማያዊ የሆነውንና የማያልፈውን ያንን ምድር እየናፈቁ እንደኖሩ እግዚአብሔር ያዘጋጀላቸውን ትልቁን ተስፋ ያንን አዲስቷን ከተማ ተስፋ እያረጉ እንደኖሩ በአይን ያልታየችውን ጆሮም ያልሰማውን የተለየ እግዚአብሔር የሰጠውን ለሚወዱት ብሎ ያዘጋጀውን ያንን ተስፋ እያረጉ እንደኖሩ ነው የሚናገረው። ስለዚህ እኛም ከነሱም እንደዚህ ተስፋ አድርገው ቆዩ እና ሞቱ። እኛም ደግሞ አሁን ተስፋ አለን። ቢሆንም እነሱም ከኛ አይቀድሙም፣ ለእኛም ተስፋ የሰጠን እግዚአብሔር ይህንን ያደርግልናል ብሎ ይናገራል። ተስፋ የሰጠው እግዚአብሔር ምንድን ነው? ታማኝ ነው። ታማኝ የሆነው ጌታ ደግሞ የሰጠውን የተስፋ ቃል ምን ያደርጋል? እነኚህ ተስፋ የተሰጣቸው ሰዎች በምድር ምን ሆነው ሞተዋል? መጻተኛ ሆነው። ስለዚህ እናንተ የዕብራውያን ሰዎች ደግሞ እነሱ እንደዚህ ሆነው ነው የኖሩት እና እናንተ ስትኖሩ ከዓለም ስላይደላቸው ዓለምን አትውደዱ። ለእግዚአብሔር የተለዩ ሆኖ የተለያችሁ ሆኖ መጻተኛ ሆናችሁ ኑሩ እያለ ይጋብዛችኋል። አንስታችሁ እንደዛ ክፍሉን ብናነበው ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም እና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንደሆኑ ታመኑ። እንዲህ የሚሉት ለእርሱ የሚሆነውን አገር እንዲፈልጉ ያመለክታልና ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላክ ተብሎ ሊጠራ በእነርሱ አያፍርም። ምን አዘጋጅቶላቸው? ከተማ። ምን አይነት ከተማ ይመስላችሁ? ምን አይነት ከተማ ይመስላችኋል? የምትጠፋ የምታልፍ ጌታ ለዘላለም አልፍ። ጌታ ለዘላለም ስለሚኖር ለህዝቡ የሚያዘጋጀው የዘላለምን ህይወት የምንኖርበትን የዘላለም መንግስት ያዘጋጀው ጌታ ይባላል። በአንደኛ ዮሐንስ ምዕራፍ 2:15-17 ላይ ድረስ እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የአይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞትም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም። እኔና እናንተ የእግዚአብሔር ወገን የእግዚአብሔር ርስት ከሆነ የእግዚአብሔር ገንዘብ ከሆነ ማለት ነው የእግዚአብሔር እምነታችን ስታውቅ መለየት አለበት። መደባለቅ አይችልም። በዓለምም የእግዚአብሔር በአንድ ጊዜ መሆን ይቻላል? ሁለት እግር አለኝ ተብሎ ሁለት ዛፍ ይወጣል? አይቻልም። ማለት አንደኛው ላይ ተጠምጥሞ ነው መወጣት የሚቻል። ሁለቱም ዛፍ ላይ ወጣለሁ ብሎ በሁለቱ እግር ቢሞከር የማይሆን ነገር። ስለዚህ ወይ ኢየሱስ ላይ መጠምጠም ወይ ዓለም ላይ መጠምጠም፣ ወይ የእግዚአብሔር መሆን ወይ የራስ መሆን። የራስ መሆን ደግሞ የለም እንደዚህ ብሎ ነገር አይደል? አዎ፣ ሰው ግን ስለማያውቅ እንደዚህ ነው የሚል። በራሴ ህይወት የፈለግኩትን ወስድ ነው፣ እንደፈለገኝ መሆን እችላለሁ። አዎ ትችላለህ። ሰይጣንም ከሩቅ ሆኖ ትችላለህ ትችላለህ ነው የሚለው ነገር እስከሚደበላለቅ ድረስ፣ ከገባንበት መውጣት እስከሚያቅተን ድረስ ሰይጣን አይዞህ አይዞህ ነው። ብዙ ሳይርቁ መመለስ በእግዚአብሔር ላይ መጠምጠም፣ ዓለምን መተው መለየት ለእግዚአብሔር ግን አስፈላጊ ነው። ዓለምን መውደድ የዚህ ዓለም አለቃ መጫወቻ መሆን። ዓለም የሚመታ ምን ይሆናል? ያልፋል ይላል። የማን መሆን ነው የሚሻለው ነው? ከአባት አይደለም ይህን ዓለም መምሰል፣ በአይን አምሮት መሞት፣ በዚህም ዓለም መመታት ከአባት አይደለም። ዓለምን የሚወድ የአባት ፍቅር እርሱ ውስጥ ምን የለም የለም የለም። ስለዚህ ምን ማድረግ ያስፈልገናል? የሚመናንተ ህይወታችንን እየመረመርን ለእርስቱ የተለየን ወገን መሆናችንን ማረጋገጥ ያስፈልጋል። የእርስቱ ደግሞም ሰማያዊ ለሆነ እርስቱ እንግዲህ በሁለት መልክ ማየት ይቻላል። እኛ የእግዚአብሔር እርስት ነን፣ የእግዚአብሔር ወገን ነን ብለን፣ ሌላው ደግሞ ቅድስት የተባለች ቅድስት ከተማ ለእኔና ለእናንተ የተዘጋጀች ስፍራ አለችን። ያንን ርስት የሚሰጥ አባት ነው። አባት እግዚአብሔር ነው። በገንዘቡ ገዝቶ በዋጋ ከፍሎ ያዘጋጀልን ሊያወርሰን ያለው ርስት አለ። ስለዚህ ያንን ለመውረስ ከዓለም መለየት ያስፈልጋል። ከዓለም ጋር መደበላለቅ አያስፈልግም። በእግዚአብሔር ሀሳብ መኖር ይጠይቃል። የተለየ መሆን ይጠይቃል። የእግዚአብሔር ወገን መባልን ይጠይቃል። እግዚአብሔር ነን ካለን፣ እግዚአብሔር ደግሞ እስራኤልን እንደጠበቀን እኛ እናንተ ምን ያደርጋል? ይጠብቃል። አይኖቹ ሁልጊዜ በማን ላይ ናቸው? በእኛ ላይ ናቸው። ባናይ ነው እንጂ ውጊያውን እግዚአብሔር ሁልጊዜ ስለ እኔና ስለ እናንተ ምን እያደረገ ነው? በእውነት እላችኋለሁ እግዚአብሔር እየተዋጋልን ነው የሚኖረው በዚህ ምድር ላይ። ማን ያሸንፋል? እንደ ሰይጣን እኮ የምድር ሰራዊት መሳሪያ ቢሰበሰብ አይመታው፣ ደግሞ አይሞትም። ታውቃላችሁ፣ በሞት ክኖሮ ብትሉ ጠመም አይሆንም አይደል? እንዴት አይገስ ስለዚህ የማን ወገን መሆን ይሻላል? የእግዚአብሔር ወገን መሆን ይሻላል። የእርሱ ወገን ሆነን ለእርሱ ተለይተን እንድንኖር ይህ የእግዚአብሔር ፈቃድ፣ የእግዚአብሔር ሀሳብ፣ የኔና የእናንተም ደግሞ የልብ ፈቃድ ሊሆን ይገባል። እግዚአብሔር ከዚህ በፊት እንደተናገርኩ ማንንም ምን አያደርግም፣ አያስገድድም። አይኖቻችንን እንድናማትር የሚያደርጉ በዓለም ብዙ ነገሮች አሉ። ቢሰበሰቡ ቢደመሩ ግን ከእግዚአብሔር ሀሳብ አይበልጥም። በእግዚአብሔር ለእኛ ካለው ዓላማ አይበልጥም። ስለዚህ አይኖቻችንን ከምድራዊ ነገር ላይ አንስተን ጌታ ሆይ ለእኔ ያለ ዓላማ ምንድን ነው ብለን እግዚአብሔር ጋር መጣበቅ ያስፈልገናል። እግዚአብሔር ጻድቅ ነውና ይረዳል። እግዚአብሔር ይመስገን። እንግዲህ ለርስቱ የተለየ ወገን ናቸው ይላልና ይህንን እንዲሁ ዳሰስ ለማድረግ ሞክረናል። በሚቀጥለው ደግሞ በሌላ አርዕስት እስከምንገናኝ እግዚአብሔር ይባርካችሁ። በጸሎት በርቱ። በየቀኑ እግዚአብሔርን ተመፈለግ አትቦዝ ነው። ፈልጉኝ ይገኛላችኋለሁ ያለ እግዚአብሔር ታማኝ ነው። በእውነት እግዚአብሔር የእንጀራ ልጆቹ አይደለን፣ ስንጠራው ችላ አይለን። እግዚአብሔር ይሰማናል፣ ምክንያቱም በከበረ የልጁ የኢየሱስ ክርስቶስ ደም ተዋጅተናል። ከምንም ነገር የበለጠ አይደለም። በገንዘብ ዕቃ ቢገዛ ገንዘብ ነው ትላላችሁ። ይሄ እኮ በጌታ በኢየሱስ ክርስቶስ ንጹሕ ደም በሕይወት ነው የተገዛ። ሕይወት ዋጋ ከፍሎብን ማለት ነው። እና እራሳችሁን እንደ ተራ ነገር የኔ ሕይወት ምንድን ነው? ዓላማዬ ምንድን ነው? ምን ዓላማ አለኝ? መኖር የምስጠት ምንድን ነው ስትሉ ይህንን ማስተውል የመኖራችሁ ምስጢር ይሄ ነው። በእግዚአብሔር የተለየ ወገን ሆነ ምንድን ነው ያዳንን ጌታ አገኘናል ብለን እንድንናገር ይህንን የሰጠን ህይወት ደግሞ በቅድስና ልንጠብቅ የመንፈሱ ማደሪያ ሆነን ልንመላለስ እንዳናሳዝን ይህንን መንፈሱ ማደሪያ የሆነው ውስጣችን ሲቆሽሽ የእግዚአብሔርን መንፈስ እናሳዝናለን። ስለዚህ እንዳናስቆጣ እየተጠነቀቅን ጌታን ደስ እያሰኘ ነው እንደሚኖር ይህ የእግዚአብሔር ፈቃድ ነው። ጌታ ይርዳን። እንጸልይ። ባትሬን አመሰግንሃለሁ፣ እናከብረሃለሁ፣ እንገዛልሃለሁ። ወደንና ፍቅደን አባት ሆይ ለእኛ ያደረግከው ነገር ከአእምሮ በላይ ነው። ክብር ተመስገን። መጨረሻችንን አሳምረልን። አካሄዳችን በፊትህ ያማረ ይሁን። የሚያግዘን መንፈስ በመላክ ይሰጣል በክርስቶስ ኢየሱስ ጌታ ይባርካችሁ።